ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን አመሻችኋል ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የዛሬ የካቲት 22/2015 ዓ.ም ተብረት መሰናዷችን ጀምሯል የምሽቱን ጥንቅሮች እናስተዋውቃችሁ
አጭንም ኢትዮጵያን አንዳንድ ለተራሄላን ለነዚህ ሰዎች ብንገዛላቸው ፈጣሪ ደግሞ ዝናቡንም እንዲያዘንብላችሁ ብንጸልላቸው እነዚህ ሰዎች ካሉበት ችግር ተጋግዘን ማውጣት እንችላለን የሚል ተስፋው ነው ያለኝ እኔ
የሰማችሁት በቦረና በድርቅ የተጎዱ ዜጎችን በመርዳት ላይ የሚገኘውን ወጣት አብነት ከበደን ነው የምሽቱ እንግዳችን አድርገናል በሌላ በኩል ደግሞ በሴቶች ላይ ስለሚከሰተው የማህፀን ካንሰር በተመለከተም ባለሙያ ጋብዘናል የምሽቱ የጤና ዘገባችን ውስጥ ይካተታል ስፖርትና ሌሎች ጥንቅሮችም አሉን ኤደን ገረመው መሰናዶውን በመምራት አብራችሁ ቆያለሁ ኤልያስ አስማረም በድምጽና ምስል ምህንድስናው አብሮኛል አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን አሁን ወደ ዘገባዎቻችን እንሻገር በኢትዮጵያ ድርቅ ከፍተኛ ጉዳት እያደረሰ ከሚገኝባቸው ስፍራዎች አንዱ ቦረና ነው። ባስከፊው ድርቁ ምክንያት ለከፋ ችግር የተጋለጡ ነዋሪዎችን ለመርዳት በራስ ተነሳሽነት ከተንቀሳቀሱ ወጣቶች መካከል አንዱ ደግሞ አብነት ከበደ ይሰኛል። በማህበራዊ መገናኛ ሚዲያዎች ላይ ህዝብ ስለ ድርቁ እንዲያውቅ ከማድረግ በተጨማሪም ወደ ስፍራው በመጓዝ መሰረታዊ አቅርቦቶችን ለማዳረስም እየጣረ ይገኛል። ቦረና የሚገኘውን አብነትን በስልክ ያገኘው ሀብታሙ ስዩም ስላለው ሁኔታ ጠይቆታል። ቀጥሎ ይቀርባል።
አሁን ያለውበት ቦታ ቦረና የሚባለበት አካባቢ ነው። እዛ ቦረና አካባቢ በተፈጠረው ድርቅ ምክንያት የተጎዱ ወገኖቻችንን ደርሼ ለማየት ለመጠየቅም ሄጄ ከነዛ ከወገኖቻችን ጋር አብሬያቸው እዛ አካባቢ ነው ያለሁት። እኔ
ያለውን ሁኔታ ሲነገረኝ እስካሁን ድረስ የተመለከትከው ድርቁ ምን አይነት ጉዳት እያስከተለ ይገኛል? ያናገርካቸው ሰዎችስ ምን አይነት ነገርን አካፈሉ?
ቦረና ህዝብ እንደምታወቀው በደግነት በመስጣትና በልግስናው ነው። ብዙ ንብረት ብዙ ሀብት ያላቸው ሰዎች ነበሩ። አሁን ባሉበት ሁኔታ ያ ሁሉ ከብት በዚህ ሰዓት ለአንድ ከብት አይታይም። ከብቶች ሁሉም በራብ እንዲሁም በውሃ ጥም ምክንያት ሞቶ አልቆ አሁን ወደ ሰዎች ጋር ነው የደረሰው። ሰዎች ማውራትም አይችሉም። ያው የበላ የጠጣ ሰው ነው የሚያወራው። እኛ አልበላንም አልጠጥንም፣ ልጆቻችን ሞቶ እያለቁ፣ እኛ ሞቶ እያለቀን ነው፣ አፋችን ደርቋል፣ መናገር አንችልም ብሎ ነው ምላሽ የሚሰጡት። ያው እዛ በቦታ ላይ በተግባር ከነዛ ሰዎች ጋር ተገናኝቼ ያወራሁት ነገር ነው። በተለያዩ ቪዲዮዎችም ሰዎቹ ቪዲዮ ኢንተርቪው ሲያደርግ መናገር አይችሉም ካላቸውም በደንብ ወጥቶ መናገር በማይችሉበት በጣም በደከሙ ሁኔታ ውስጥ ነው የሚታዩት።
አብነት፣ እንግዲህ አንተና አጋሮች በግላችሁ የተወሰነ እንቅስቃሴ ለማድረግ እየጣራችሁ ይገኛል። እዛ አካባቢ ምን አይነት ድጋፎችን ነው ለመስጠት እየሞከራችሁ ያላችሁት?
ያው እኔ እንደምታወቀው በጣም ሀብታም ሆኜ ወይ ገንዘብ ኖሮኝ አይደለም፣ ወደዛ አካባቢ በጣም ረዥም ኪሎ ሜትር በረሃ አቋርጬ ነው የሄድኩት። ወገኖቻችን ያሉበትን ደረጃ ደርሼ ማየት ስለፈለኩ ብዙ ነገር ባልሰጥ እንኳን አንድ አይላንድ ሊትር ውሃ ለአንድ እናት እንኳን ብሰጥ ብዬ ነው እዛ አካባቢ ቆይታ ያደረኩት። እኔ ብቻ አይደለሁም፣ ከኔ ጎን በጣም መልካም የሆኑ እህቶች፣ ወንድሞች አገር ውስጥም ውጭም ያሉ እዛ ከደረስኩ በኋላ ድጋፍ እያደረጉ ነው። ከኛ በኩል የምጠበቀውን ነገር የሚበሉትን የሚጠጡትን ነገር የተወሰነውን ነገር አቅማችን የፈቀደውን እያደረግን ነው። ትላንት ነው እዛ ገብቼ ከወገኖች ከወንድሞች እህቶች ጋር ማስተባበር የጀመርኩት። በአንድ ቀን ውስጥ ለእነዚህ ወገኖች የሚሆን ገንዘብ ያው በእኔ ሶሻል ሚዲያ ከ1 ሚሊዮን ብር በላይ እስካሁን ባለው ተሰብስቧል። አሁን እነሱ ካሉበት ቦታ ወጥቼ ውሃና ዱቄት ልገዛላቸው እየሄድኩኝ ጉዞ ላይ ያለው ነው እያወራውም ያለው አሁን ራሱ።
እንግዲህ አብነት፣ ከዚህ በፊትም በተለይ አቅመ ደካሞችን ለመርዳት በምታደርገው እንቅስቃሴ ትታወቃለህ። እንዲህ ያለውን ስራ በምትሰራበት ጊዜ ተደጋግሞ የሚገጥሙ ችግሮች ምንድን ናቸው? በምን መንገድስ እየፈታቸው ይገኛል?
ኢትዮጵያ ውስጥ እንደምታወቀው ብዙ ወገኖቻችን እናቶች፣ አባቶች ጎዳና ላይ እንደማየት ያለ የሚከብድና የሚያሳዝን ነገር የለም። እነዚህ ተቸገረን ብሎ ጎዳና ላይ ቁጭ ብሎ የምለምኑ እናቶችን አባቶችን ምን ተቸገራችሁ ብዬ ሲጠይቅ እንግዲህ ትልቅ ነገር አይጠይቁም። የሚበላ የሚጠጣ ነገር ነው የሚጠይቁት። በጣም ብዙ የተቸገሩ ወገኖች አሉ። እና ሀገራችን በምናይበት ሰዓት ላይ ጎዳና ላይ ወጥቶ ቤታቸውን ለቆ መንገድ ላይ የሰውን እጅ እየለመኑ የሚኖሩትና ለአንዱ ሰጥቼ ለአንዱ መከለከል ግጭት በጣም ፈተና ነው የሚሆነብኝ። ምክንያቱም ያለን የገንዘብ አቅም ይወስናል። ከጎኔ ሆኖ የሚያግዘኝ ሰው ያስፈልጋል። ሁላችንም በያለንበት አካባቢ በምንኖርበት አካባቢ ላይ እንዲተቸገሩ ሰዎችን እጅ ለእጅ ተያይዘን አብረናቸው ሆነን ያሉበትን ችግር መፍታት የሚል ነገር እና እኔ እንግዲህ አቅሜ በሚችለው መጠን እነዚህን ወገኖችን የሚያስፈልጋቸውን ጊዜያዊ ነገር መስጠት፣ እንዲሁም ለስራ የሚችሉ አቅም ያላቸው እድሜያቸው ለስራ የሚሆኑ ወገኖችን ባገኘው ሰዓት ላይ ካሉበት ልማና ችግር ወጥቶ ስራ እንዲሰሩ ማመቻቸት ነው እኔ አሁን ባለሁበት ሁኔታ ያለሁት።
ወደ ቦረና እስቲ ልመልስህና ቀደም ብለህ የጠቀስካቸው እጅግ አስከፊ ገጽታዎች አሉ። ወደ መልካም እንዲመለሱ ምን መደረግ አለበት ብለህ ታስባለህ?
ቦረና ላይ የተከሰተውን ችግር ሁሉም ኢትዮጵያውያን የጋራ ችግር አድርጎ ካየ ብላጅ ተያይዘን አሁን ካለበት ሁኔታ መውጣት እንችላለን። ምክንያቱም ይሄ ነው ብዬ በቃላት ለመግለጽ የምጠቀመው ቃላት የለኝም። እዛ ጋር ያለው የተፈጠረው ነገር መሬት ደርቋል፣ ተሰነጣጥቋል። ለከብቶቻቸው ብሎ ቤት ኪዳን ሳር አውርዶ ለከብቶቻቸው አብልቶ የሚያድሩበት የሚተኙበት የለም። ንፋስ ይፈራረቅበታል፣ ፀሐይ ያገኛቸዋል። እጅግ በጣም ከባድ ህይወት ነው የሚያሳልፉት። አንድ ሊትር ውሃ ስትሰጣቸው እነዚህ ሰዎች ለሳምንት ይበቀናል ይላል አንድ ቤተሰብ። እንግዲህ በኪዳኗ ነው የሚጠጧት፣ ያችን የአይላንድ ኪዳን ላይ በዛ እየለኩ ነበር። አንዳንድ አይላንድ እንኳን የሰጠን ቤት ላይ ሲጠጡ ያየ ነው። እና ሁለቱም ኢትዮጵያውያን አንዳንድ ሊትር አይላንድ ለእነዚህ ሰዎች ብንገዛላቸው፣ ፈጣሪ ደግሞ ዝናቡንም እንዲያዘንብላቸው ብንጸልላቸው፣ እነዚህ ሰዎች ካሉበት ችግር ተጋግዘን ማውጣት እንችላለን የሚል ተስፋው ነው ያለኝ እኔ።
እጅግ በጣም አመሰግናለሁ አብነት ከበደ። በምታደርጋቸው የበጎ አድራጎት እንቅስቃሴዎች ትታወቃለህ። ቦረና ያለውን ሁኔታ አስመልክተህ ለአድማጮች ለተመልካቾች ያየኸውን ስላጋራህን በእጅጉ አመሰግናለሁ። ከመለያየታችን በፊት ወይንም መረሳት የለበትም የምትለው አንድ ነገር ካለ እሱን ልቀበል።
እኔ መዘንጋት መረሳት የለበትም የምለው ምናልባትም እነዚህን ወገኖችን ለመርዳት ትልቅ ነገር አያስፈልግም። ምናልባትም ብዙ ገንዘብ፣ በተለይም ይሄንን ምናልባትም የሚሰሙ ካሉ ሰዎች ካሉ በአንድ ልክ ረንታችን ሁሉ በፍቅር ባችን እነዚህ ሰዎች ላይ በመልካምነት ብናሳይ ማለፍ እንችላለን። በጸሎትም ቢሆን ከእነዚህ ወገኖች ጎን እንቁም የምል የመጨረሻ ሀሳቤ ነው። አመሰግናለሁ።
እየተከታተላችሁ ያላችሁት የጋቢና ቬ መሰናዶ ነው። ዝግጅቶቻችንን በአሀዱ ሬዲዮና ቴሌቪዥን በቪኦኤ አማሪክ ፌስቡክ ገጽና ዌብሳይት ላይ እንድትከታተሉ እንጋብዛለን። በመቀጠል ደግሞ የምናልፈው ወደ ጤና ዘገባችን ነው። በቅዱስ ጳውሎስ ሆስፒታል የጽንስና የማህፀን ሬዚደንት ሐኪም የሆኑት ዶክተር አህመድ አደም ጋር በማህፀን እጢ ዙሪያ ቆይታ አድርገናል። ራሳቸውን ከሚያስተዋውቁበት ቆይታችን ጀምራል።
ዶክተር አህመድ አደም እባላለሁኝ። በጳውሎስ ቲችንግ ሆስፒታል ሬዚደንትና ማህፀንና ጽንስ ስፔሻሊስት ነኝ ማለት ነው።
በጣም ነው የማመሰግነው በድጋሚ እንግዲህ ዛሬ ልንወያይ የጋበዝኩ ፋይብሮይድ ስለተሰኘው በሴቶች ማህፀን ውስጥ ስለሚያድገው እጢ በተመለከተ ነው። ፋይብሮይድ ማለት ምን ማለት ነው?
አመሰግናለሁ ሄደን። ፋይብሮይድ የምንላቸው ወይ ደግሞ ማዮማ የምንላቸው ናቸው በህክምናው አጠራር ወይም በእንግሊዝኛው አጠራር። የተለያዩ ስሞችም አላቸው፣ በዛ ይላሉ በእንግሊዝኛው። በአማርኛው ጠቅላላ ተብሎ የሚጠራው ከማህፀን የሚነሳ እጢ ይባላል ማለት ነው። ከማህፀን የሚነሳ እጢ ማለት ከአንድ ሴል ነው የሚነሳው እጢው፣ ማህፀን ከሚገኙ ሴሎች መካከል ከዛ ነው የሚነሳው። ብዙ የሚያሰጋ አይደለም። ልክ አነሳሱ ከዛው ከራሱ የሴል አይነት ይነሳና እየተስፋፋ የሚሄድ ማለት ነው። በመጠናቸው ሊያንስም ሊተልቅም ቁጥራቸውም ሊበዛ ይችላል። የተለያየ አይነት ባህሪ ወይም ቅርጽ ይኖራቸዋል። የራሳቸው የሆነ ምንድነው ሽፋን ወይ ልብስ የሚመስል ነገር ይኖራቸዋል። ትክክለኛ ሽፋን የላቸውም፣ ግን ራሳቸውን ከልለው የሚገኙበት ልብስ የሚመስል ነገር አላቸው ማለት ነው። አብዛኛውን ጊዜ በሴቶች ምንድነው በሪፕሮዳክቲቭ ኤጅ ወይ ደግሞ ይሄ ፍሬያማ እድሜ ወይም የመውለጃ ጊዜ ላይ ተንሰራፍተው ይገኛሉ። በዛ ሰዓት ነው ብዙ ጊዜ የሚገኙት። ይሄ ከ15 እስከ 45 ባለው እድሜ ማለት ነው። ብዙም የማያሳስቡ ሲከሰቱ ደግሞ ተለያዩ ማኒፌስቴሽን ወይ ደግሞ ባህሪ ይኖራቸዋል ራሳቸውን የሚገልጹበት። ብዙ ጊዜ ግን ዳሉ አይታወቁም። በተለያየ አልትራሳውንድ ድንገተኛ አልትራሳውንድ እርግዝና ክትትል ላይ ሊገኝ ይችላል። ቸው ግን ራሳቸውንም የሚገልጹበት ባህሪ አላቸው ማለት ነው።
ለተናገሩት እንብዛም ጉዳት የማያደርሱ ከማህፀን የሚነሱ እጢዎች ናቸው። ግን ምክንያታቸው ምንድነው? ከምን የመነጨ ነው?
አሁን እንዳልኩሽ ምንድነው ብዙ ጊዜ የሚከሰቱት ይሄ ከሴቶች የሆርሞን መጨመርና መቀነስ ወይ ደግሞ የሆርሞን አለመግባባት ተነስተው የሚመጡ ናቸው። ብዙ ጊዜ ይሄ ኢርሊ ሜናርኪ ወይ ደግሞ ቀድሞ የወር አበባ በማየት የሚመጣ አንዱ እሱ ሃይፖቴሲስ ወይም ደግሞ በዚህ ጊዜ ሊከሰት ይችላል። ሌሎች ደግሞ እንደነው በእድሜ ምክንያት አሁን እንደነገርኩሽ ብዙ ጊዜ የሚነሱት ከ15 እስከ 49 ባለው እድሜ ነው። አሁን የተገኘው ሪፖርት በአንድ አመት የተከሰተም አለ፣ ግን ብዙም በዛ ጊዜ ይነሳል አይባልም። ሌላው ምክንያት ይሄ ያላግባብ ውፍረት ወይ ደግሞ ኦቤሲቲ የምንለው የሚኖር ጊዜ እነዚህ ፊብሮይድ የምንላቸው ወይ ደግሞ የማህፀን እጢ በየአንዳንዱ 10 ኪሎ ግራም በ21% ይጨምራሉ ነው የሚባለው። ሌሎች ደግሞ ምንድነው ከዘር ጋር ተያይዘው ነጮችና ጥቁሮች ጋር ይሄ የሴቶች ሆርሞን ወይም ስትሮጅ የሚባለው ሜታቦላይዝ የምናደርግበት ነገር ወይ ደግሞ ሆርሞኖች የሚሰሩበት መንገድ የተለየ ስለሆነ በራሱ ጥቁር መሆን ራሱ የራሱ ከ3-9 የሚሆን ብጥፍ በጥቁሮች ላይ እንደውም በጥቁሮች ላይ ምንድነው ብዙና ትልቅ ይሆናሉ ተብሎ ነው የሚታሰበው ጥቁሮች ላይ። ሌሎች ደግሞ እንደዚሁ ወሊድ መከላከያ የሚወስድ ሰው ከማይወስድ ሰው ይቀንሳል ተብሎ ነው የሚታሰበው። እነዚሁ ከሆርሞን ሬጉሌሽን ጋር አንጻር ማለት ነው።
ለምሳሌ ፋይብሮይድ ያለባት ሴት በምንድን ነው ምን አይነት ምልክቶች ነው ያሉት?
አንድ ፋይብሮይድ ያለባት ሴት እንዴት ልታውቅ ትችላለች ስንል እንዳልኩሽ አብዛኛዎቹ እነዚህ ፋይብሮይድ የሚባሉ ወይም ደግሞ የማህፀን እጢ የምንላቸው ብዙ ጊዜ ባህሪያቸውን አይገልጹም። ወይም ደግሞ ብለን በአልትራሳውንድ ሌሎች ጉዳዮች አልትራሳውንድ ስንነሳ የሚገኙ ነገሮች ናቸው። ግን ሲከሰቱ ግን ምንድነው ከፍተኛ የሆነ ወር አበባ መብዛት ሊከሰት ይችላል። የወር አበባ መብዛት ማለት ምን ማለት ነው ብለን ስናይ ደግሞ አንድ ሴት ታይባቸው የወር አበባ ቀናቶች እነሱም ከ2-7 ቀን ናቸው። ማለፍ ካለ አንድ ሴት የወር አበባ ስታይ ከሰባት ቀን በላይ ካየች ይሄ ከፍተኛ የወር አበባ የደም መፍሰስ አላት ማለት ነው። ሌላኛው ደግሞ ከ80 ሚሊ ወይ ደግሞ በእንትን አንዷ የንጽህና መለኪያ የምትይዘው እስከ 20 ሚሊ ነው። ስለዚህ እሱ በደንብ ርሶ 4 በላይ የሚያስቀይራት ከሆነ ይሄ 80 ሚሊ በላይ አልፏል፣ ከፍተኛ የደም መፍሰስ ወይ ደግሞ የወር አበባ የደም መፍሰስ አላት ማለት ነው። ሌላኛው አንድ ሴት የወር አበባ የምታይ ሴት ከ3 ሰዓት የማይቆይ ከሆነ ይህም ከፍተኛ የወር አበባ አላት ማለት ነው። እነዚህ ነገሮች አንድ ሴት ከፍተኛ የወር አበባ አላት ተብሎ ሕክምና እንድትሻ ያደርጋታል ማለት ነው። የሽንት መቆጣጠር አለመቻል፣ የሽንት ቶሎ ቶሎ መምጣት፣ የሆድ ድርቀት ሲከሰት እነዚህ ልክ ሪሌትድ ሲስተም የምንላቸው ወይ ደግሞ ከቁመቱ ወይም ከክብደቱ ጋር ተያይዞ የሚመጡ ምልክቶች ናቸው። ይህን ህመም ስለተከሰተ ቶሎ ወደ ህክምና መሄድ አለባቸው ማለት ነው። ያለመውለድ ሁኔታ ወይ ደግሞ መካንነት የማስከሰት ሊሆን ይችላል፣ በተደጋጋሚ ውርጃ ሊሆን ይችላል። ከዚህም ጋር ከመጠኑ ጋር ተያይዞ የእንግዴ ልጁ ከማህፀን ግድግዳ ጋር የመላቀቅ ወይ ደግሞ የመውለጃውን በኩል ከያዘው እሱም በወሊድ ጊዜ ችግር ስለሚፈጥር ከዛም ጋር ተያይዞ ችግር ስለሚከሰት ለኦፕራሲዮን ወይ ደግሞ በሲዜሪያን ሴክሽን ወይ ደግሞ በቀዶ ማዋለድ ሊዳርግ ይችላል።
አንዳንድ ጊዜ እርግዝና እስኪመስል ድረስ በማህፀናቸው ውስጥ ያደገባቸው ሴቶች እንዳሉም እንሰማለን እና ይሄ ነገር ከምን የመነጨ ነው የሚከሰተው? እንዲሁም ደግሞ ምን አይነት ህክምናዎች ናቸውስ ያሉት?
ጥሩ ጥያቄ ነው። ከዚህ ጋር አንዳንዴ እርግዝና መስሎ ብዙ ጊዜ ሊቆይ ይችላል። አንድ ሴት አንድ እናት 2 አመት አረገዘች፣ 1 አመት አረገዘች የሚሉ ዜናዎችን በተለያየ ጊዜ እንሰማለን። ትክክለኛ ጥያቄ ነው። ይሄ ምንድን ነው? አንደኛ አንድ ሴት የወር አበባ በሚቀርባት ጊዜ እርግዝና ምርመራ ማድረግ አለባትኝ። ናባውን እንደዚሁ የእርግዝና ምርመራ ማድረግ አለባት። አለበለዚያ በስህተት እናቷ ያረገዘች መስሏት ለብዙ ጊዜ ልትቆይ ትችላለች። እነዚህ ምንድን ነው? እነዚህ ማዮማዎች ብዙ ጊዜ ደግሞ ፋይብሮይድ የምንላቸው ወይም የማህፀን እጢ የምንላቸው ከ12 ሴንቲሜትር በላይ ብዙ ጊዜ አያድጉም። ነገር ግን እስካሁን በተገኘው ሪከርድ እስከ 63 ኪሎ ግራም ያደገ የማዘን እጢ ሪፖርት ያደርጓል። እስከ 5 ኪሎ ግራም እንደዚህ ሪፖርቶች አሉ። ግን ብዙ ጊዜ ይሄ እጢው ያደገ ያደገ ሌሎች ምክንያቶች አይፈጥርም ወይ ደግሞ አሁን እንዳልኩሽ እናቶች ተስተው እርግዝና መስሏቸው ሊቀጥል ይችላል። በተለምዶ ስለ እርግዝና ነው የተባለ። ስለዚህ መጀመሪያ ሴቶች የወር አበባቸውን በሚያሳልፉ ጊዜ እርግዝና ምርመራ ማድረግ አለባቸው ማለት ነው። ምን ሌሎች ምንድነው ትሪትመንት ወይ ደግሞ ወደ ህክምናው ስንሄድ በጣም የተለያዩ ህክምናዎች አሉ ከዘመኑም ጋር ተያይዞ። የመጀመሪያው ምንድነው አሁን ዳክሽ ችግር እስካልፈጠረ ድረስ ወይ ደግሞ ከ12 ሴንቲሜትር በታች ከሆኑና ከችግር የማይፈጥሩ ከሆነ ልንከታተላቸው እንችላለን። በየስከ 3 እስከ 6 ወራቶች ክትትል ያደረጉ ሊቀንሱም ሊጨምሩም ስለሚችሉ እስከ 3 እስከ 6 ወራቶች ልንጠብቅ እንችላለን። ሌላው ምንድነው ብዙ መንገዶች ህክምናው ሊመዘን ይችላል። መጀመሪያ ሴቷ ወይ ደግሞ እናትየው የመውለድ ሁኔታዋ እንዴት ነው፣ እድሜዋ፣ እንዲሁም ያለበት እጢው ያለበት ቦታ፣ እጢውስ ደግሞ አሁን ምን እየተከሰተ ነው የሚለውን ወይ ደግሞ እጢው ራሱን የገለጸበት መንገድ ምንድን ነው የሚለውን እናያለን። እጢው ራሱን የሚገልጽበት መንገድ ከፍተኛ የደም መፍሰስ ከሆነ እና እናትየዋን የሚያስጨንቃት ከሆነ ይሄ አንዱ ቀጥታ ወደ ህክምናው የሚያስኬደን ነው። ሌላኛው ደግሞ ሴቷ ምንድን ነው የምትፈልገው? የልጅ የመውለድ ሁኔታዋን ጨርሳለች ወይ? ደግሞ ይወስነዋል ማለት ነው። ሌላው ደግሞ ያለበት ሁኔታ እጢው የት ነው ያለው? ችግር ይፈጥራል ወይ? ከመውለድ ጋር ተያይዞ የእርግዝና ሁኔታ ከልክሏል ወይ? በተደጋጋሚ ውርጃ አስከትሏል ወይ? ወይ ደግሞ የማርገዝ ችግር አስከስቷል ወይ? ስለዚህ እነዚህ ነገሮች ጋር ተያይዞ የተለያዩ ህክምናዎች አሉት ማለት ነው። ከዚህ ጋር ተያይዞ ፊብሮይዶች ራሳቸውን አሁን እንዳልኩሽ ራሳቸውን አይገልጹም። በሚገልጹበት ሁኔታ ላይ ግን ኬስ ሬስ ወይ ደግሞ ጥናቶች በተካሄዱበት ሁኔታ ላይ አንድ እናት ሊያግዳት ይችላል። ኳሊቲ ኦፍ ላይፍ የሚባለው ወይ ደግሞ የአኗኗር ሁኔታውንም አፌክት ሊያደርገው ይችላል። ሳይኮሎጂካል እርዳታ ያስፈልጋታል ማለት ነው። በሌሎች ኢኮኖሚክ ኢምፓክት ስናያቸው አንድ እናት ነንቲ ካላት እና ምልክቱ የሚታይባት ከሆነ መድኃኒቶች ወይም ደግሞ ህክምናዎች እንዳሉ ማወቅ አለባት ማለት ነው።
በጣም ነው የማመሰግነው ስለነበረን ቆይታ።
እኔም በጣም አመሰግናለሁ።
በዓለም ዙሪያ ሴት መሪዎች ስልጣናቸውን በገዛ ፈቃዳቸው እየለቀቁ ነው። በዓለም ዙሪያ ያሉ ሴት መሪዎች ስልጣናቸውን በፈቃዳቸው በመልቀቅ ሌሎች ጉዳዮቻቸው ላይ በማተኮር እንደሚገኙ ተከታዩ ዘገባ ያሳየናል። እንግዲህ ወልዴ እንደሚከተለው አሰናድቶታል።
በዓለም ዙሪያ ያሉ አንዳንድ ሴት መሪዎች ስራቸውን በመልቀቅ ላይ ናቸው። በስኮትላንድ ኒኮላ ስተርጅን ከቀዳሚ ሚኒስትርነታቸው እንደሚለቁ አስታውቀዋል። የፖለቲካ ህይወታቸው በግል ህይወታቸው ላይ ያሳደረውን ጫና በመጥቀስ
since my very first moments in the job
ስራውን ከጀመርኩበት ቀን ጀምሮ በሚገባ ማገልገል ማለት ለሚቀጥለው ሰው ስራውን የማስተላለፊያውን ቀን ማወቅም እንደሆነ ተረድቻለሁ።
ፓርቲያቸው የስኮትላንድ ነጻነት በተመለከተ የሚያደርገው ግፊት እንቅፋት ገጥሞታል። ስተርጀን ግን ከቤተሰብ ጋር የበለጠ ጊዜ ለማሳለፍ እንደሚሽው ይናገራሉ።
That will help us to build a future.
መጻኡን ግዜ አሁን ለማስተካከል ይረዳናል።
በኒውዚላንድ ጂሲንዳ አርደን ከጠቅላይ ሚኒስትርነታቸው ስልጣን ባለፈው ወር ለቀዋል። የዋጋ ግሽበቱ የፓርቲያቸውን ተቀባይነት የጎዳው ቢሆንም አርደን እንደሚሉት ግን ስልጣናቸውን የሚለቁት የእናትነት ግዴታቸውን ለመወጣት ነው።
I know what this job takes and I know that I no longer have enough in the tank to do it justice.
የስራ ምን እንደሚጠይቅ አውቃለሁ። ከዚህ በኋላ ስራው የሚጠይቀው አቅም የለኝም።
በአሜሪካ የተወካዮች ምክር ቤት አፈጉባኤና የዲሞክራቲክ ፓርቲው አንድ ቁጥር ተወካይ ናንሲ ፔሎሲ ቦታቸውን ለቀዋል። በአፍሪካ ደግሞ የኢትዮጵያው ጠቅላይ ፍርድ ቤት ፕሬዝዳንት ማዛ አሸናፊ ባለፈው ወር ከስልጣናቸው ለቀዋል። ራንጌታ ዲ ሲልቫ ዲ አልዊስ በጆርጅ ታውን የሴቶች የሰላምና ደህንነት ተቋም ተመራማሪ ናቸው።
የሴት መሪዎች በብዛት መልቀቃቸው የሚያሳየን ሁኔታው ለሴቶች አመቺ አለመሆኑን ነው። በታሪክ በወንዶች የተፈጠሩት አሰራሮችንና ተቋሞችን እንደገና መመልከት አስፈላጊ ነው። ከጊዜው ጋር የሚሄዱ አይደሉም።
ሊንኢን በተባለ ድርጅትና ማኪንሲ በተባለ ኩባንያ የተሰራ ጥናት እንደሚያሳየው ሴቶች የተሻለ ክፍያ፣ የተሻለ የሥራ ሁኔታና ፋታ የሚሰጥ አሰሪን ይመርጣሉ። እነዚህን ነገሮች ለማግኘት ሲሉ ሥራቸውን ለመቀየር ዝግጁ ናቸው። ቤተሰባቸውን ለመከባከብ ሲሉም ከቤታቸው ሆነው መሥራትን ሊመርጡ ይችላሉ። ራንጌታ ዲ ሲልቫ ዲ አልዊስ በዚህ ላይ የሚያክሉት አለ።
I think it is getting more acceptable to be a caregiver in leadership.
የቤተሰብ ኃላፊ ሆኖ በአመራር ላይ መቆየቱ ይበልጥ ተቀባይነት ያገኘ ነው።
አንዳንድ ጥናቶች እንደጠቆሙት ደግሞ አመራር ላይ ያሉ ሴቶች ጠንከር ወይም ጫን ያለ የአመራር ዘይቤን የሚከተሉ ከሆነ በሌሎች ሴቶች ዘንድ ጭምር ተወዳጅነታቸው ይቀንሳል። የቀድሞ የማላዊ ፕሬዝዳንት ጆይስ ባንዳ ለጋርዲያን ጋዜጣ እንዳሉት ዋናዎቹ ተቺዎቻቸው ሴቶች ነበሩ። አመራር ላይ ላሉ ሴቶች ሁሉም ነገር አስቸጋሪ አይደለም። አጥኚዎች እንደሚሉት በአውሮፓ እየተለመደ ያለው የግማሽ ጊዜ ሥራ ሴቶች በሥራ ዓለም ውስጥ ያላቸው ውክልና እንዲጨምር ያደርጋል። በተጨማሪም በርካታ ማህበረሰቦች በሴቶች መመራትን እየተቀበሉ መሆኑንም አጥኚዎች ይናገራሉ። አሊስ ኤቨንስ የጾታ ታሪክ አጥኚ ናቸው።
Where female leadership has long been
እንደ ስካንዲኔቪያ ያሉና በሴቶች መመራት ቀደም ብሎም የተለመደባቸው ማህበረሰቦች ውስጥ ለሴት አመራሮች ከፍተኛ ድጋፍ አለ። ከአመራር ቦታዎቹ ግማሹ የተያዙት በሴቶች ነው።
የቀድሞ የአሜሪካ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ስልጣናቸውን ባስረከቡበት ዕለት እርሳቸው ከ35 ዓመት በፊት ምክር ቤቱን ሲቀላቀሉ የነበሩትን የሴቶች ቁጥር አሁን ካለው ቁጥር ጋር ያነጻጸሩ በአድናቆትና በመገረም ተናግረዋል።
በዝናብ ምክንያት የተራዘሙ የኢትዮጵያ ፕሪሚየር ሊግ የ15ኛ ሳምንት አራት ጨዋታዎች በቀጣዮቹ ሁለት ቀናት ይካሄዳሉ። በለውጥ አብዮት ላይ እንዳለ የሚነገርለት ማንቸስተር ዩናይትድ ከስድስት ዓመት በኋላ የመጀመሪያ ዋንጫውን አንስቷል። በ90 ዓመታቸው ከዚህ ዓለም በሞት የተለዩት አንጋፋው ብስክሌተኛ ገረመው ደንቦባ ደግሞ የቀብር ስነስርዓታቸው አርብ ዕለት ተፈጽሟል። ኬኔዲ አባተ ይቀጥላል።
ሬዲዮ ስታዲየም እየተካሄደ ባለው ቤትኪንግ የኢትዮጵያ ፕሪሚየር ሊግ ውድድር የቅዳሜና የእሁድ ጨዋታዎች በከተማዋ በጣለው ከባድ ዝናብ ምክንያት እንዲራዘሙ ተደርገዋል። ቅዳሜ ለት ኢትዮ ኤሌክትሪክና ሲዳማ ቡና በመጫወት ላይ ያሉ በጣለው ከባድ ዝናብ ምክንያት ሜዳው ማጫወት እንደማይችል የጨዋታ አመራሮች በማሳወቃቸው ምክንያት ጨዋታው 18ኛው ደቂቃ ላይ መቋረጡን የፕሪሚየር ሊጉ አክሲዮን ማህበር አስታውቋል። በቀጣዩ ቀን እሁድ ለት ይደረጉ የነበሩ የ15ኛ ሳምንት ሌሎች ሁለት ጨዋታዎችም ስታዲየሙ ማጫወት እንደማይችል የውድድርና ስነ ስርዓት ኮሚቴው ማረጋጋቱን የተከሰው ማህበሩ እነዚህ ጨዋታዎችም እንዲራዘሙ ወስኗል። የተራዘሙት አራት ጨዋታዎች በቀጣዮቹ ቀናት እንዲካሄዱ መወሰኑንም ነው ማህበሩ ያስታወቀው። በዚህም መሰረት ኢትዮ ኤሌክትሪክ ከሲዳማ ቡና የሚያደርጉት የ15ኛ ሳምንት ጨዋታ ነገ ማክሰኞ የካቲት 21 10 ሰዓት ላይ የሚካሄድ ሲሆን ጨዋታው ከተቋረጠበት 10ኛው ደቂቃ የሚቀጥል ይሆናል። ምሽት 1 ሰዓት ላይ ደግሞ ኢትዮጵያ ቡናና ፋሲል ከነማ ይጫወታሉ። ከነገ በስቲያ ረቡዕ የካቲት 22 10 ሰዓት ላይ ቅዱስ ጊዮርጊስና ድሬዳዋ ከተማ ሲገጥሙ፣ ምሽት 1 ሰዓት ላይ ደግሞ ባህር ዳር ከተማና ወላይታ ዲቻ ጨዋታቸውን እንደሚያደርጉ የሊጉ አክሲዮን ማህበር መረጃ ያመለክታል። ሊጉን ኢትዮጵያ መድን በ30 ነጥብ ሲመራ፣ አንድ ተስተካካይ ጨዋታ ያለው ቅዱስ ጊዮርጊስ በ29 ነጥብ ይከተላል። በለውጥ አብዮት ላይ እንዳለ የሚነገርለት ማንቸስተር ዩናይትድ ከስድስት ዓመት በኋላ የመጀመሪያ ዋንጫውን አንስቷል። ዩናይትድ ለአትላንቱ የካራባኦ ዋንጫ ፍልሚያ ወደ ዌምብሌ ያቀናው በሁሉም ውድድሮች በተከታታይ ባደረጋቸው 20 ጨዋታዎች አንድ ጊዜ ብቻ ተሸንፎ በፕሪሚየር ሊጉ 3ኛ ደረጃ ላይ ተቀምጦ ነው። በሳምንቱ አጋማሽ ሐሙስ ለት በዩሮፓ ሊግ ባርሴሎናን አሸንፎ ወደ ቀጣዩ ዙር ካለፈ ከሶስት ቀናት በኋላ ኒውካስል ዩናይትድን በዌምብሌ 2-0 በመርታት ዋንጫውን የራሱ አድርጓል። ከስድስት ዓመታት በኋላ ያነሳውና በስፖንሰርሺፕ ምክንያት የካራባኦ ካፕ በመባል የሚታወቀው የሊግ ዋንጫ የውድድር ዓመቱ ሲጀመር በብራይተንና በብሬንትፎርድ በተከታታይ የተሸነፈው አሁን በትክክለኛ መስመር ላይ መሆኑን ያረጋገጠ ሆኗል። በሰር አሌክስ ፈርጉሰን የኦልድ ትራፎርድ ዘመን 13 የፕሪሚየር ሊግ ዋንጫዎችን፣ 2 የቻምፒየንስ ሊግ፣ 5 የኤፍኤ ካፕ እና 4 የሊግ ካፕ ዋንጫዎችን ጨምሮ 38 ዋንጫዎችን ያነሳው ዩናይትድ በ2013 ፈርጊ ክለቡን መልቀቁን ተከትሎ በሉዊ ቫናል መሪነት አንድ የኤፍኤ ካፕ ዋንጫ፣ በሆዜ ሞሪኞ ደግሞ አንድ የሊግ ካፕ፣ አንድ የዩሮፓ ሊግ እና አንድ ኮሚኒቲ ሺልድ እንዲሁም በዴቪድ ሞይስ አንድ የኮሚኒቲ ሺልድ ዋንጫን ቢያነሳም ወደ ቀድሞ አቋሙ መመለስ ተስኖት ቆይቷል። ከሰባት ወራት በፊት ወደ ክለቡ የመጣው ኤሪክ ቴን ሃግ ታዲያ ለኦልድ ትራፎርድ አዲስ ተስፋን ያጫረ ይመስላል። ከትናንቱ ድሉ በኋላ በሰጠው አስተያየትም ዋንጫው በጥሩ መንገድና ጥሩ አቅጣጫ ላይ እንዳለን ያሳያል ያለው ቴን ሃግ ውጤቱ በቀጣይ በክለቡ ለመስራት ላሰበው ስራ መነቃቃትን እንደሚፈጥርለት ተናግሯል። ከቡድኑ አባላት ጋር በመሆን ክለቡን ወደ ቀድሞ ክብሩ የመመለስ እቅድ እንዳለውም ገልጿል። የካራባኦ ዋንጫን ካነሳ በኋላ በኤፍኤ ካፕ፣ በዩሮፓ ሊግ እና በፕሪሚየር ሊግ ውድድሩን የሚቀጥለው ዩናይትድ የፊታችን ረቡዕ ከዌስትሃም ጋር የኤፍኤ ካፕ ግጥሚያ አለበት። በተከታይ የሜዳ ቴኒስ መረጃ ስንመለከት ብሪታንያዊው ካሜሮን ኖሪ ካርሎስ አልካራዝን በማሸነፍ የሪዮ ኦፕን ሻምፒዮን ሆነ። ትናንት እሁድ በተካሄደው የሪዮ ኦፕን የፍጻሜ ውድድር የብሪታንያው ቁጥር አንድ ካሜሮን ኖሪ ስፔናዊውን ካርሎስ አልካራዝን በማሸነፍ አምስተኛውን የኤቲፒ ነጠላ ዋንጫ አንስቷል። የ27 ዓመቱ ኖሪ ስፔናዊውን 5-7፣ 6-4 እና 7-5 በሆነ ውጤት በማሸነፍ ነው የዋንጫው ባለቤት የሆነው። በዓለም 13ኛ ደረጃ ላይ የሚገኘው ኖሪ ይህን ድል የተጎናጸፈው በአርጀንቲና ኦፕን የፍጻሜ ጨዋታ በዓለም ቁጥር 2 አልካራዝ ከተሸነፈ ከሰባት ቀናት በኋላ ነው። በዚህም የአርጀንቲናውን ሽንፈት በሪዮ ኦፕን መበቀል ችሏል። ሁለቱ የሜዳ ቴኒስ ተጫዋቾች ባለፈው ሳምንት በቦነስ አይረስ ኦፕን የፍጻሜ ጨዋታ ተገናኝተው የ19 ዓመቱ አልካራዝ ማሸነፉ ይታወሳል። በመጨረሻም ዜና አረፍት። በ90 ዓመቱ ከዚህ ዓለም በሞት የተለየው የአንጋፋው ብስክሌተኛ ገረመው ደንቦባ የቀብር ስነ ስርዓት አርብ ዕለት ተፈጽሟል። ሀገሩን ወክሎ በበርካታ ዓለም አቀፍ ውድድሮች ላይ የተሳተፈው የብስክሌት ስፖርተኛው ገረመው ደንቦባ በሕክምና ሲረዳ ቆይቶ ረቡዕ የካቲት 15 2015 ዓ.ም በ90 ዓመቱ ህይወቱ አልፏል። እንደ አውሮፓውያኑ በ1956 የሜልቦርን ኦሎምፒክ በብስክሌት ስፖርት ኢትዮጵያን ወክሎ በመሳተፍና በኦሎምፒክ ሰንደቅ አላማዋን በመያዝ ቀዳሚ አትሌት የሆነው ገረመው ደንቦባ በውድድሩ ከሌሎች የሀገሩ ስፖርተኞች ጋር በመሆን ኢትዮጵያ በቡድን አራተኛ እንድትወጣ አስችለዋል። በቀጣዩ የ1960 የሮም ኦሎምፒክ ላይም የተሳተፈው ገረመው ደንቦባ በውድድሩ ላይ ያለ በደረሰበት አደጋ ለጉዳት ተዳርጎ ውድድሩን ሳይጨርስ ማቋረጡ ይታወሳል። በአጠቃላይ በተለያዩ ውድድሮች 6 ዋንጫዎችንና 32 ሜዳሊያዎችን መሸለም የሚነገርለት ስኬታማው ብስክሌተኛ በብስክሌት ስፖርት አገልግሏል። በ1925 ዓ.ም በአዲስ አበባ የተወለደው ይህ አንጋፋ የብስክሌት ስፖርተኛ ባደረበት ህመም በሕክምና ሲረዳ ቆይቶ ባለፈው ረቡዕ በ90 ዓመቱ ህይወቱ ያለፈ ሲሆን የቀብር ስነ ስርዓቱም አርብ የካቲት 17 ወዳጅ ዘመዶቹ በተገኙበት በቅዱስ ጴጥሮስ ወጳውሎስ ቤተክርስቲያን ተፈጽሟል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ተ ተመልካቾቻችን አብራችሁን ስላመሻችሁ አብዝተን እናመሰግናለን። በዝግጅታችን ላይ ያላችሁን አስተያየት በቪያማሪክ የፌስቡክ ገጽ ላይ ታደርሱን ዘንድ እንጋብዛለን። ኤደን ገረመው መሰናዶውን ሳቀርብላችሁ ቆይቻለሁ። ኤልያስ አስማረ እንዲሁም ደግሞ ከመላው የአሜሪካ ድምፅ ባለሙያዎች ጋር ዝሌ እንሰናበታለን። ደህና ደሩ። Thank you.